ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። በድጋሚ እንደምን አመሻችሁ አድማጮቻችን። ከመጽሐፍት ዓለም ፕሮግራማችን የሚቀርብበት ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በገነነ መኩሪያ የተደረሰውን ኢሃፓና ስፖርት መጽሐፍ ትረካ ክፍል 9 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እናሰማለን።
ሰኞ ጥቅምት 19 ቀን 2010 ዓ.ም ምረት የፌደራል ጠቅላይ ፍርድ ቤት አቶ በቀለ ገርባ በ30 ሺህ ብር ዋስትና ተፈተው ጉዳያቸውን እንዲከራከሩ ቢወስንም የቅሊንጦ እስር ቤት አስተዳዳሪ ኃላፊዎች የፋይል ቁጥር ተሳስቷል በሚል ስምኩልና የማይመስል ምክንያት በመስጠት እንዳይፈቱ ከማድረጉ በላይ ረቡዕ ጥቅምት 22 ቀን 2010 የፌደራል ጠቅላይ ፍርድ ቤት የሰበር ሰሚ አጣሪ ችሎት ውሳኔውን ያገደ መሆኑን የውያኔ ዜና መሰራጫዎች በይፋ ዘግበዋል። ውሳኔው እንዲታገድ የተደረገው አቃቤ ሕግ በጠየቀው አቤቱታን የተባለ ሲሆን የፌደራል ሰበር ሰሚ ተሰይሞ ውሳኔ የሚሰጥበት ይሆናል ተብሏል። የሀገሪቱን የሕግ ስርዓት ጥቂትና ምርጥ የውያኔ ባለስልጣኖች እንዳሻቸው ያሽከረከሩ መሆናቸው በጋሃድ በሚታይበት ሁኔታ ፍርድ ቤቱ በዋስ እንዲለቀቁ የወሰነውን ፍርድ እውነትነት መሆኑን ለማረጋገጥ ብዙዎች ሲጨነቁ የቆየ ቢሆንም የውያኔ አባላት አሁን በማናለብኝነት የወሰዱት እርምጃ ከአምባገነኖች የሚጠበቅ በመሆኑ ብዙዎችን አላስደነቀም። በአንድ ቀን እንዲጠናቀቅ ታቅዶ የነበረው የውድድር ድርጅታዊ ኮንፈረንስ በሁኔታዎች አስገዳጅነት ለአራት ቀናት የረዘመ መሆኑ ታውቋል። ኮንፈረንሱ በአዳማ ናዝሬት ከተማ እየተካሄደ ሲሆን በተለያዩ ጉዳዮች ላይ ውይይት እያካሄደ መሆኑ እየተነገረ ነው። በኮንፈረንሱ ላይ በአንድ በኩል በውያኔ ድርጅት የተቀጠሩና ጥቅማ ጥቅም የሚያገኙ ክፍሎች እንደ ቀድሞ የውያኔን የበላይነት ለማስጠበቅ የሚያስችል ሐሳብ የሚገፉና በሌላ በኩል ድርጅቱ ከውያኔ ቁጥጥርና የበላይነት ተከላክሎ ድርጅታዊ ነጻነቱን ለማስጠበቅ በሚታገሉ ኃይሎች መካከል የከረረ ሽኩቻ መከሰቱን ብዙዎች ይገልጻሉ። ከጥቂት ጊዜ ወዲህ የውያኔን የጸጥታና ወታደራዊ የበላይነት የማይቀበል ክፍል እየጠነከረ ሲሆን ይህም የህዝብ ድጋፍ አግኝቷል ይባላል። በተለያየ ዜና የውያኔ ማዕከላዊ ኮሚቴ ስብሰባን መቀሌ መቀጠሉ ከዚህ በፊት የተዘገበ ሲሆን እስካሁን በመካከላቸው ስምምነት ያላገኙ በርካታ ጉዳዮች መኖራቸው ተገልጿል። ማክሰኞ ጥቅምት 21 ቀን በአስመራ ከተማ ሲካሄድ በነበረው የተማሪዎች ተቃውሞ ሰልፍ ላይ የሻዕቢያ ወታደሮች ተኩስ ከፍተው ቢያንስ 28 ሰዎች መገደላቸውና ከመቶ በላይ ማቁሰላቸውን የአፋር ዲሞክራሲያዊ ድርጅት የተባለውን የሻዕቢያ ተቃዋሚ የሰጠው መረጃ ዋቢ በማድረግ አሶሲየትድ ፕሬስ የተባለው የዜና ወኪል ዘግቧል። ከጥቂት ጊዜ በፊት አክሪያ በተባለ ቦታ ላይ የነበረው ዲአይ የሚባለው የእስላማዊ ትምህርት ቤት የመንግስቱን የትምህርት ስርዓት እንዲከተል በሻዕቢያ መመሪያ ተሰጥቶት በትምህርት ቤቱ ቦርድ ተቀባይነት ሳያገኝ መቆየቱ ይታወቃል። ማክሰኞ ተማሪዎቹ በሰልፍ ተቃውሟቸውን ለመግለጽ ያስገደዳቸው የሻዕቢያ አገዛዝ ጉዳዩን በመቃወም ለአካባቢው ህዝብ ንግግር ያደረጉትን ሐጂ ሙሳ መሐመድ የተባሉትን ሼክ በማሰሩና ትምህርት ቤቱ እንዲዘጋ ማድረጉ ነው ተብሏል። በዛሬው ቀን በከተማው ውጥረት እንዳለ የደረሱ ያሉ መረጃዎች ይገልጻሉ።
ማክሰኞ ጥቅምት 21 ቀን በኒውዮርክ ከተማ አንድ ግለሰብ በተከራዩ ፒክአፕ መኪና እግረኞችና ቢስክሌት አሽከርካሪዎችን ገጭቶ 8 ሰዎችን መግደሉን ሌሎች ማክሰሉም ታውቋል። ከተገደሉት 5ቱ የአርጀንቲና የቤልጂየም ተወላጆች መሆናቸው ሲታወቅ ገዳውም ከመኪናው ወጥቶ በአስመሳይ ሽጉጥ ለማስፈራራት ሲሞክር በጸጥታ ኃይሎች ወደ ላይ ተመቶ መውደቁና ወደ ሆስፒታል መወሰዱ ተነግሯል። ይህ የ29 ዓመት ሰው ከ6 ዓመት በፊት ከኡዝቤክስታን የመጣ ሲሆን በተለያዩ የአሜሪካ አካባቢዎች መኖሩ ታውቋል። ጉዳዩ ከአይሲስ ጋር ግንኙነት እንዳለው አንዲት ማስታወሻ ከመኪናው ውስጥ ቢገኝም ግድያውን በተባለው ድርጅት ትዕዛዝ መፈጸሙና አለመፈጸሙ አልተረጋገጠም ተብሏል። እስካሁን ድረስ አይሲስ የድርጅቱን ኃላፊነት በመውሰድ መግለጫ ያላወጣ መሆኑ ታውቋል። የኬንያ የሰብአዊ መብት ተቋም በሰጠው መግለጫ ባለፈው ሳምንት አሙስ ከተደረገው የድጋሚ ምርጫ ወዲህ በተለያዩ ቦታዎች ፖሊሶች 13 የተቃዋሚ አባላትን የገደሉ መሆናቸውን ገልጿል። ከጥቅምት 15 ቀን እስከ ጥቅምት 18 ባሉት ቀናት ፖሊሶች 64 የስቃይ እርምጃ ወሰዱባቸው ሲሆን በመሳሪያ ካቆሰሏቸው 30 ሰዎች መካከል 13ቱ ህይወታቸውን ያጡ መሆናቸውን ገልጿል። የኬንያ የሰብአዊ መብት ተቋማት በተለያዩ ጊዜ የጸጥታ ኃይሎች የሚያካሂዱትን አፈናና ግድያ ሲያጋልጡ የቆዩ ሲሆን አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዋች ተመሳሳይ ዘገባ ማቅረባቸውም ይታወቃል። በሜዲትራኒያን ባህር 300 የሚሆኑ የአፍሪካ ስደተኞች የጫኑ ሁለት የጎማ ጀልባዎች በሊቢያ ጠረፍ ጠባቂዎች ተጠልፈው ወደ ትሪፖሊ እየተወሰዱ መሆናቸው ታውቋል። ስደተኞቹ ይጓዙ የነበሩት ወደ አውሮፓ መሆኑ ሲታወቅ በቅርቡ በአውሮፓ ህብረት በቀረበላቸው ጥያቄና በተሰጣቸው የገንዘብ ድጋፍ ምክንያት የሊቢያ ባለስልጣኖች የስደተኞችን የባህር ጉዞ ለመቆጣጠር ከፍተኛ ጥረት በማድረግ ላይ ይገኛሉ። የተባበሩት መንግስታት ድርጅት በቅርቡ በሰጠው መግለጫ ካለፈው ዓመት ጥር ጀምሮ ከሊቢያ ወደ አውሮፓ የገቡት የአፍሪካ ስደተኞች ቁጥር 149,000 መድረሱን ይነገራል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Yeah. የናቴ ጡጧ ደርቆ በገረቷ ላይ ተጣብቆ ታናሽ ወንድሜ ቆጭቶ ይጠባ አፉን ከፍቶ እንዴት ተስቦ ምን ወጥቶ አባቴን ኮርምስ ብሎ ተቀምጦ በለቅራና በችግር ገብቶ የልጆቹ መገደል መባረሩ ከስራ እሱን እያስበ ብቻውን እያውራ የሚበላ የለ የሚቀመስ ሁላችንም እንባ ማፈስ ወደ ጎረቤቱ ልቀለው ብሄድ ጭስም አይጭስ እሳትም አይነድ ከአንዱ ቤት ታንዱ አይሻል ሁሉም በየጓዳው በሰቆቃ ይታሻል። ባለንገዲ እምባዬ ኮለልና የልጅነቴን ጉንጭ ሸርሽራ ትልቅ ጎርፍ ሆነ ለረሃብ ለብርድ ያጋለጦኝን ለልመና ለጎዳና ያበቆኝን የቆሙበትን መሬት ሸርሸረ ከነስራቸው መልስ እንዳይሉ ጠራርጋቸው። እምባዬ ኮለል በል ከድንጋይ ቀሀበር ያጋጨ ታምራቱ ያሳየኝ አስታ በል እንግዲህ እምባዬ ኮለል በል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 9 የጠቅላይ አርቢትር ኮሚቴ አባል የሆኑትና 10ኛውን የአፍሪካ ዋንጫ ዝግጅት ኮሚቴ ውስጥ የነበሩት አቶ አባይ ተሾመ እኛ ኮሚቴ ውስጥ ጎይቶም ለባሲ የተባለውን ልጅ አውቀዋለሁ። በህዝብ ግንኙነት ውስጥ ተስፋ እንደነበር ዋቢ ሸበሌ ሆቴል አይቼዋለሁ። ማንነቱን ያወቅኩት ከተገደለ በኋላ በጋዜጣ ላይ የወጣውን ፎቶ አምጥተው ሲያሳዩኝ ነው። በወቅቱ ግርግር ስለነበር ከመንግስት የሚመደቡልን ሰዎች ነበሩ። እነዚህ ስውር የደህንነት አባል ናቸው። የሰውየውን ማንነት ብዙ ገፍተህ አታጣራም። መንግስት የመደባቸው ስለሆኑ ትቀበላለህ። እኛም እነዚህን ሰዎች ከመንግስት የተመደቡ አድርገን ነው የገመትነው። ደግሞም ምንም ችግር አልፈጠሩም። አልፎ አልፎ ባያቸውም ስራቸውን በአግባቡ ይሰራሉ። ምን እንደፈለጉ ያወቅኩት ሰዎቹ ከተገደሉ በኋላ የማውቃቸው ሰዎች ምስጢሩን ሲነግሩኝ ነው። የተባለው ሰው በርግጥም እርሱ ከሆነ ተስፋዬን ያየሁት አንድ ጊዜ ነው። በ10ኛው የአፍሪካ ዋንጫ የዝግጅት ኮሚቴ አባላት ከተለያዩ መስሪያ ቤቶች የመጡ በመሆኑ ሰዎቹ በቅጡ እንኳ አይተዋወቁም። ስለዚህ አንዱ የሌላውን ማንነት ማጣራት አይችልም። ውድድሩ እንዳለቀ ኮሚቴው ተበተነ፣ ሁሉም ወደ የመስሪያ ቤቱ ተመለሰ ይላሉ። ይሄ ከሆነ ከዓመት በኋላ ዶክተር ተስፋዬ ደበሳይ ተገደለ። የኢህአፓ ማዕከላዊ ኮሚቴ አባል የነበረው ክፍሉ ታደሰ እንደገለጸው ተስፋዬ መጋቢት 15 ቀን 1969 ዓ.ም በአዲስ አበባ አሰሳ ሲካሄድ ከበሪሁን ማርዬ ጋር በመኪና ወደ አምባሳደር ቲያትር አጠገብ በሚገኘው ኪዳኔ በየነ ህንፃ ሄዱ። እዚያ ህንፃ ውስጥ የበሪሁን ሚስት ትሰራ ነበር። ተስፋዬ ሊያናግራት ገባ። የመይሶን ሰዎች ይከታተሏቸው ስለነበር እሱ ከፎቅ እየወረደ ሳለ በሪሁንን ገደሉት። ተስፋዬን አዩና ወደ እርሱ መተኮስ ጀመሩ። እጁን መስጠት ወይም በእነርሱ መያዝ ስላልፈለገ እንደገና ደረጃውን ወደ ላይ ወጣና ከፎቅ ላይ ራሱን ወርውሮ ገደለ ይላል። አያሌው ሲናገር በብስራት ወንጌል ሬዲዮ ጣቢያ ስለ ብሔራዊ ቡድኑ በተላለፈ መረጃ ተስፋዬ በብዕር ስም በተከታታይ የተዘጋጀ ጽሑፍ ማቅረቡ ለኮሚቴው ሪፖርት መጥቷል። መረጃውን ብሔራዊ ቡድኑን የሚተች ቢሆንም የመንግስት ድክመት አጉልቶ የሚያሳይና የተጫዋቾች ፍላጎት ወደ የትኛው ድርጅት ያመዘነ እንደሆነም የሚጠቁም ነው። በኋላ ግን ራሱ የብስራተ ወንጌል ሬዲዮ ጣቢያ የኢህአፓ ምሽግ ነው ተብሎ በእኛ ኮሚቴ ላይ ቀርቧል። ሬዲዮ ጣቢያው ከተጫዋቾች ጀርባ ሆኖ የኢህአፓን ዓላማ እንዴት እንደሚያስፈጽም መረጃው ቀርቦ ይሄ ተጣርቶ ወደሚመለከተው ክፍል ተልኳል። እስከ ታህሳስ ወር 1969 ዓመተ ምህረት መጨረሻ ብዙ ነገር ተጣራ። ደርግ ውስጥ እነ መቶ አለቃ አለማየሁ ኢህአፓን ለሚደግፈው ቡድን እንደሚረዱ መረጃ ተገኝቷል። በመስቀል አደባባይ ስፖርተኞች ብቻ 10 የሚደርስ ሰላማዊ ሰልፍ አከናውነዋል። ግማሹ ሰልፉን የስፖርት አስመስሎ የፖለቲካ ጥያቄ በማስነሳቱ በዚህም ረብሻ በመፈጠሩ ጉዳት ደርሷል። ሰልፉን የሚያስተባብሩ ሽፋን የሚሰጡትን በስፖርት ውስጥ ስርነቀል ለውጥ ያስፈልጋል በሚል ኢህአፓን በስፖርት ውስጥ አስገብተው ፌዴሬሽኑን ጭምር በመለወጥ የራሳቸውን ሰው በቦታው ላይ አስቀምጠው የድርጅቱን ዓላማ ሊያስፈጽሙ እንደሆነ የሚያሳይ መረጃ ተገኝቷል። ይህን ነገር ደግሞ ስናጣራ የነሻምበል ሞገስና አለማየሁ ቡድን በስፖርት ውስጥ አደገኛ እንቅስቃሴ እንደሚያደርግ ተረዳን። ይህን አጣርተን ስንጨርስ ለማን እንደሚቀርብ ግልጽ እየሆነ ነው የመጣው። መረጃው ለህዝብ ድርጅት ሰዎችና ለሻለቃ መንግስቱ ኃይለ ማርያም የሚቀርብ ነው። እስካሁን በስፖርት ውስጥ በርካታ መረጃ ሰብስበናል። ከአሰልጣኞች ከተጫዋቾች እነማን የኢህአፓን ዓላማ እንደሚያራምዱ አጣርተን ጨርሰናል። የነዚህ ሁሉ ቁንጮ ደግሞ እነ ሻምበል ሞገስ መሆናቸው ተረጋግጧል። የሁሉም ነገር ቀስት ወደ እነሱ እያመለከተ ነው። መጀመሪያ ለነርሱ ነበር ሪፖርት የሚደረገው። አሁን ግን ጸጋዬ የተጣራውን ለነ መንግስቱ ሊያቀርብ ነው የወሰነው። ከመሐከላችን አንድ ሰው ይሄ መረጃ መተላለፍ የለበትም እያለ ሐሳብ አነሳ። እኔም ራሴ የነ ሻምበል ሞገስን ጉዳይ እጃቸው ባይኖርበትም እንኳን እንዲጣራና እንዲተላለፍ አልፈልግም። መረጃው መተላለፍ የለበትም ይቆይ ብሎ ሐሳብ ያቀረበው ግለሰብ ከስብሰባው ከወጣ በኋላ መረጃውን ለነ ሻምበል ሞገስ ሳያስተላልፍ እንዳልቀረ ነው። ማጣራቱን ከጨረስን በኋላ ከሻለቃ ዮሐንስ ኮሚቴ ጋር አንድ ስብሰባ እናደርጋለን። የሱና የኛ ኮሚቴ ያጣራውን በጋራ ይጨምቅና ለሚመለከተው ኮሚቴ ያቀርባል። ከዚያም እርምጃ የሚወሰድባቸው ሰዎች ላይ ተፈጻሚ ይሆናል። ይሄ በአፋጣኝ ነው መሆን ያለበት። ጥር 25 ቀን ጠዋት ጸጋዬና ዮሐንስ ስብሰባ ሊያደርጉ ተቀመጡ። ነገር ግን ወደ ዋናው ጉዳይ እየገቡ ሳለ ዮሐንስ ለአስቸኳይ ስራ ስለተጠራ ነገ ማለትም ጥር 26 ጠዋት 3 ሰዓት ላይ ተቀጣጠሩ። ጸጋዬ ከሻለቃ ዮሐንስ ቢሮ እንደወጣ የስብሰባውን ውጤት አስረዳኝ። ስልክ ደውዬ ነው ያነጋገርኩት። የዚያን ዕለት አንድ ጥያቄ አንስቼለት ነበር። ለህዝብ ድርጅት ኮሚቴ መረጃው ይቅረብ ተብሎ ነበር። ይህንን ማቅረብ አለማቅረቡን በስልክ ስጠይቀው ለዶክተር ሰናይ ልኬ ብቻ እንደነገረውና ከዮሐንስ ጋር በሪፖርቱ ላይ ከተወያየበት በኋላ መረጃውን በሙሉ ሊሰጠው ቃል እንደገባለት አጫወተኝ ይላል አያሌው። ጥር 25 ቀን ከሰዓት አያሌው ለጸጋዬ በድጋሚ ደወለለት። ነገ ጠዋት አብረው ወደ ስብሰባ እንደሚሄዱ ነግሮት ቢሮ እንደሚጠብቀው አስረዳውና ተለያዩ። ጥር 25 ቀን ማታ ጸጋዬ ተገደለ። ጥር 26 አያሌው ከዮሐንስ ጋር ለነበረው ቀጠሮ ጸጋዬ ጋር ስልክ ሲደውል ጸሐፊዋ እንዳልገባ ነገረችው። የቀጠሮውን ቦታ ስለነገረው አያሌው ወደዚያ ቦታ ሲያመራ ቤተ መንግስት ውስጥ ከፍተኛ ተኩስ ይሰማና ይመለሳል። አያሌው ከተኩሱ በኋላ ወደ ቢሮ ተመለሱ። ጉዳዩን ሳጣራ ማታ ጸጋዬ ተገደለ፣ ጠዋት ዮሐንስ ሞተ ይላል። ደርግ በኋላ ሌላ ኮሚቴ አቋቋመ። ምዕራፍ 13 የፍቅሩ ቡድን። በጸጋዬ ኮሚቴ ውስጥ የነበሩት ሰዎች ወደ መጨረሻ አካባቢ ቁጥራቸው እየተመናመነ ነበር። በአጋጣሚ ይሆን ወይስ ከዚህ ሥራ ጋር በተያያዘ አንዳንድ የኮሚቴ አባላት በመገደላቸው ነው? ሚስጥር ለመጠበቅ በሚል የተስማሙበትን ጉዳይ ሲፈርሙበት ኮፒ አይሰጣቸውም። ስብሰባ ላይ ጠለቅ ያለ ማስታወሻ መያዝ አይፈቀድም። ከሌላ ቦታ የተሰበሰቡት ማስረጃዎችም በስብሰባ ላይ ቀርበው ውይይት ከሚደረግበት በቀር ሁሉም ነገር ጸጋዬ እጅ ላይ ነበር የሚቀረው። ጸጋዬ መረጃዎቹን ሳያስረክብ ሞቷል። ሆኖም ህዝብ ድርጅት ውስጥ ላለ ሰው ኮፒውን እንደሰጠ ይነገራል። ጸጋዬ ባይሞት ኖሮ እሱና ዮሐንስ ያሰባሰቡትን ለሚመለከተው ክፍል ያቀርቡ ነበር። እርምጃዎች ቢወሰዱ ኖሮ በእርግጥም መረጃዎቹ ተፈላጊው ባለስልጣን እጅ ገብተዋል ተብሎ ይታመን ነበር። እርምጃ ወሳጁ እጅ አልገባም ወይም መረጃውን ያገኘው ወገን ደብቆት ሊሆን ይችላል። አያሌው እንዲህ ይላል። ጸጋዬ ህዝብ ድርጅት ላለ አንድ ሰው ኮፒውን መስጠቱን ሰምቻለሁ። ማንነቱ አልታወቀም። ጸጋዬ ከሞተ በኋላ ግለሰቡ መረጃውን ለነሻለቃ መንግስቱ መስጠት ነበረበት። ነገር ግን ግለሰቡ ሰርጎ የገባ የኢሃፓ አባል ሆኖ መረጃውን ሳያጠፋ እንዳልቀረ እገምታለሁ። ከዚያ በኋላ ፍቅሩ የተባለ ግለሰብ ጸጋዬ የጀመረውን ስራ ለማንቀሳቀስ ተመድቦ ነበር። እዚያ ኮሚቴ ውስጥ ከነበርነው ውስጥ በማፈላለግ አንድ ሰውና እኔን ፍቅሩ አነጋግሮናል። መረጃዎቹን ጸጋዬ ለኛ እንዳላስተላለፈ ነገር ግን ሐሙስ ጥር 26 ቀን 1969 ዓመተ ምህረት አብረን ዮሐንስ ጋር ለመግባት መቀጣጣራችን እዚያ ስብሰባ ላይ የኛም ዮሐንስም ኮሚቴ የደረስንበትን ተወያይተን እንደምናቀርብና ከዚያ በኋላ ዶክመንቱን ለኛ ሊሰጠን ተስማምተን ነበር። በቀጠሮው ቀን እኔ ወደ ቦታው ሲሄድ ጸጋዬ በህይወት እንዳልነበር ነገርኩት። ለመነሻ የሚሆን መረጃ አልተገኘም። በሐሳብ ደረጃ እነማን ጥፋተኛ እንደተባሉ ለፍቅሩ አስረዳሁት። እሱ ያዋቀረው ኮሚቴ ስላለ አንድ ቀን በስብሰባ ተገኝቼ የኛን የማጣራት ሂደት ካስረዳሁት በኋላ በሌላ ጊዜ በግል ፍቅሩን ብቻ እንዳማክር ተስማማን። ከአንድ ወር በኋላ ፍቅሩ የደረሰበት ጠፋ። ከዚያ በኋላ በስፖርት ውስጥ ያለውን ጉዳይ እንዲያጣራ ለሌተና ኮሎኔል ገበየው ኃላፊነቱ ተሰጠው። ከመጀመሪያው አንስቶ የኛ ኮሚቴ በስጋት ውስጥ ሆኖ ነው የሰራው። በተለይ ጸጋዬ በተደጋጋሚ እሱ ተነስቶ ሌላ ሰው እንዲተካ ጠይቆ ሊቀበሉት አልቻሉም። በተለይ አንዳንዴ መረጃ የሚቀርብባቸው ተጠርጣሪዎች የሐሰት እንደሆነ ስለሚያውቅ ማጣራቱን እንድናቆም ሲነግረን የሚቃወሙት ነበሩ። ስፖርት ውስጥ በተሳሳተ መረጃ ብዙ ሰው ይጎዳ ነበር። የማጣራቱ ሂደት ከጸጋዬ ጀምሮ ገበየው ጋር እስኪደርስ ሽኩቻ ነበረው። ለዚህ ችግር መከሰት ዋነኛው ምክንያት የመንግስት ከፍተኛ ባለስልጣኖች እጃቸውን ስላስገቡበት ነው። በተለይ ደርግ ውስጥ ያሉ ሰዎች በስፖርት ውስጥ ያሉትን ሰዎች ለማስመታት የሚጠቀሙት በዚህ ኮሚቴ ነበር። ሌተና ኮሎኔል ገበየውም ሲመደብ ጣልቃ መግባታቸው አይቀሬ ነበር ይላል። ፎቶኮፒ በየበሩ ተለጠፈ። ሌተና ኮሎኔል ገበየው ዱቤ የአፍሪካ ዋንጫ ሲጀመር የመክፈቻውን ጨዋታ በዳኝነት የሰሩና የመጀመሪያውን ፊሽካ የነፉ ሰው ናቸው። ሌተና ኮሎኔል ገበየው በሐምሌ 18 ቀን 1969 ዓ.ም ተመረጠ የስፖርት ጉዳዮች ተቆጣጣሪ በሚል በወታደራዊ መንግስት ተሾሙ። በወቅቱም በስፖርት ውስጥ ያለውን ጉዳይ የሚያጣራና የሚቆጣጠር ሹመት የተሰጠው ለገበየው ሳይሆን ለሌላ ሰው ነው በሚል ተወራ። ግለሰቡ የስፖርት ጉዳይ አጣሪ በመሆን በደርግ ተሹሜያለሁ በሚል በስፖርት ውስጥ ብሶት ያላቸውን ሰዎች ቢሮ ድረስ እየጠራ ምርመራ በማካሄድ መረጃዎችን በማሰባሰብ የስፖርት ባለስልጣኖችን ሁሉ እስከ ማስፈራራት ደርሶ ነበር። አንዳንዶች እንደሚሉት ግለሰቡ የኢሃፓ አባል እንደነበረና ያጣራውን መረጃ ለመንግስት በፖስታ የህዝብ ቅሬታ በሚል እንደላከም ይነገራል። የላከው የድርጅቱን ሰዎች ንጹህ እንደነበሩና የመኢሶንን ሰዎች ወንጀለኛ እንደሆኑ በማድረግ እንደሆነ ይነገርለታል። ሹመቱ የተሰጣቸው ሌተና ኮሎኔል ገበየው ዱቤ ሆነው ሌላ ሰው ነው የተመደበው በመባሉ በስፖርቱ ቤተሰብ አካባቢ መምታታት ተፈጠረ። ይህን ነገር ለማጣራት ደርግ ለሌተና ኮሎኔል ገበየው የሰጣቸውን ሹመት ሐምሌ 19 ቀን 1969 ዓ.ም በአዲስ ዘመን ጋዜጣ ላይ ታትሞ ስለነበር ጋዜጣው በፎቶኮፒ ተባስቶ በስታዲየሞች መግቢያ በር ላይ እስከ መለጠፍ ተደርሶ ነበር። ይህም ሁኔታ ትክክለኛው አጣሪና ተቆጣጣሪ ሌተና ኮሎኔል ገበየው መሆናቸው ማረጋገጫ በመገኘቱ መረጃዎች ወደ እሳቸው እንዲጎርፉ ምክንያት ሆኗል። የገበየው ኮሚቴ ኢሃፓ የኢትዮጵያ ስፖርት መዋቅርን ለመቀየርና በአዲስ ለመተካት ጥናት አድርጎ በስፖርት ቤተሰቡ፣ በክለቦች፣ በመምሪያ ውስጥ ባሉት ሰዎች አማካይነት አሰራጭቷል በመባሉ ይህን የሚያንቀሳቀሱት እነማን እንደሆኑ ያጣራል። በተጨማሪም ወጣቶች 3 እና 2 ሆነው መቆምና ማውራት ተከልክሎ ስለነበር የግድያ እቅድ ለመንደፍ መረጃ ለመለዋወጥ ለሌላውም ነገር ግንኙነት የሚያደርጉት አዲስ አበባ ስታዲየም ነው። ወጣቶቹ ስታዲየሙን የመረጡት 3 እና 4 ሆነው ማውራት ይችላሉ። በተጨማሪም ተመልካቹ በኳስ ስሜት ስለሚሳብ ጭጨባ ፉጨትና ጩኸት ስላለ ወደነሱ የሚያተኩርም የለም የሚያዳምጣቸው ማይኖርም። በዚህ የተነሳ ኢሃፓ በአዲስ አበባ ስታዲየም እየተፈለፈለ ነው የሚል መረጃ በመገኘቱ በስታዲየም የመሸገውን የኢሃፓን መዋቅር ለማፈራረስ አጣሪውና ተቆጣጣሪው ኮሚቴ ክትትል እንዲያደርግ ተመድቧል። እነዚህን ለመያዝ ለማጋለጥ በሌተና ኮሎኔል ገበየው ስር አንድ ኮሚቴ ተቋቁሟል። ከገበየው ስር ኮሎኔል አበራ አያና እና አቶ መሸሻ የተባሉ ግለሰቦች ተመድበዋል። እነርሱ ደግሞ ከበታች ሌሎችን መልምለዋል። ቀደም ሲል በጸጋይ ኮሚቴ ውስጥ የነበረውን ማስረጃ አሁን ስታዲየም ውስጥ ያፓ መሽጓል የሚለውን ጭራ ለመያዝ ያለፈውን የማጣራት ሂደት በተበታተነ መልኩ እንዳገኙ ይነገራል። ገበየው ነገሩ ውስብስብ ስለሆነባቸውና በስፖርት ውስጥ የነበሩ ብዙ ጓደኞቻቸው ተወንጅለው ስለተገኙ የማጣራቱና ወስኖ የማቅረቡ ኃላፊነት ለሌሎች ሰዎች እንዲሰጥ ጠይቀው ተቀባይነት ሳያገኙ እንደቀሩ ጉዳዩን የሚያውቁ ይናገራሉ። አንዳንድ ሰዎች ወንጀላ እንዲጣራ ሲደረግ ገበየው ከሳሹ ለስፖርቱ የሰጠውን አገልግሎት ግምት ውስጥ በማስገባት ጉዳዩን በማጓተት ተጠያቂ እንዳይሆን ጥረት ማድረጋቸው አልቀረም። ከዚህ ውስጥ የገረመውና የሸዋ ጉዳይ ይተከሳል። ሌላ በኩል ከስር ባጣሪ ኮሚቴነት የተመደቡት ገበየው ኃላፊነታቸውን በአግባቡ አልተወጡም በሚል ከርሳቸው ዕውቅና ውጭ መስራታቸው ጭቅጭቅ አስነሳ። የፌዴሬሽን አንዳንድ ሰዎች ስፖርቱን እየበጠበጡ ነው ብለው የወነጀሏቸው ሰዎች በቶሎ ባለመወገዳቸውና ቅጣታቸውን ያለማግኘታቸው ከገበየው ጋር አቃቃራቸው። ይባስ ብሎ ከኃላፊነት እንዲነሱ ግፊት ያደርጉባቸው ጀመር። ነገሩ እየገፋ ሄደና በገበየው ስር ከተመደቡት ኮሚቴ አባላት አራቱ የተጣራው ጉዳይ በአስቸኳይ ለሚመለከተው ክፍል ካልተላከ በገዛ ፈቃዳቸው ራሳቸውን እንደሚያነሱ አሳወቁ። እዚህ ብቻ ሳያበቁ የያዙትን መረጃ ምን ለማድረግ እንደፈለጉ አሳወቋቸው። ሰዎቹ የጀመሩት ጉዳይ አደገኛ በመሆኑ ገበየው ከነርሱ ጋር ጥቅምት 25 ቀን 1970 ዓ.ም ራስ ሆቴል ተቀጣጥረው ተነጋገሩ። ጉዳዩ ውስብስብ በመሆኑ ገበየው ሰዎቹን ለማሳመን ብዙ ጣሩ። በዚያን ቀን መጨረስ ስላልቻሉ በነጋታው ጥቅምት 26 ቀን ከሰዎቹ ጋር ተቀጣጠሩ። ከአራቱ የኮሚቴ አባላት ሁለቱ አርፍደው መጡ። የተቀጣጠሩት ጊዮን ሆቴል ነበር። ገበየው በቦታው በሰዓቱ ከደረሱት ጋር በጉዳዩ ላይ የመጨረሻ ልባት ለመስጠት መነጋገር ቢፈልጉም ቀድመው የመጡት ሁለቱ ሌሎች ሁለቱ የኮሚቴ አባላት ሳይመጡ ውሳኔ እንደማይሰጡበት አሳወቁ። ገበየውም ስብሰባ እንዳለባቸው በመግለጽ ሁለቱ ሲመጡ እንዲጠብቋቸውና ጉባኤው ሲያልቅ እንደሚያነጋግሯቸው በመግለጽ ተስማሙ። የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤ በጊዮን ሆቴል ይደረግ ስለነበር ሁለቱን ሰዎች መዋኛው ቦታ ባለው መዝናኛ ስፍራ አስቀምጠው ወደ ስብሰባ ገቡ። የመቻል ቡድን ያቀረበው ቅሬታ በአንዳንድ ክለቦች ዘንድ ህግን በማስፈራራት ለመጠምዘዝ ተሞክሯል የሚለው ሁኔታ ፊት ለፊት ሳይሆን በአሽሙር አካሄድ እየተነሳ ነበር። 7 የአየር ኃይል ተጫዋቾች ዳኛ ደብድበው 2 እድሜ ልክ 5 ደግሞ 4 ዓመት ተቀጥተው ነበር። የመቻል ክለብ የአየር ኃይል ተጫዋች ቅጣቱ ካልተነሳላቸው እኔም ራሴን ከውድድር አገላለሁ ብሎ ደብዳቤ አስገብቶ ነበር። የደብዳቤውን ሙሉ ቃል ጥቅምት 1 በወጣው አዲስ ዘመን ላይ እንዲታተም አድርገው ነበር። የተቀጣው አየር ኃይል ሆኖ መቻል ለምን ያስፈራራል ተባለ። መቻል ባስገባው ደብዳቤ ላይ የማን ቤት ፈርሶ የማን ሊበጀ የሚል አረፍተ ነገር በመስበሩ ፌዴሬሽኑ ላይ ጫና ተፈጥሯል በሚል አንዳንድ የጉባኤ አባላት ማግረምረም ጀምረው ነበር። የሐረርጌና የኤርትራ መምሪያዎችም ያቀረቡት ቅሬታ አንዳንድ የፌዴሬሽን ተመራጮችን ቅር ያሰኘ ነበር። በተቀሉ በስብሰባው ላይ የተነሱት ጉዳዮች ውዝግብ የሰፈነበት መወነጃጀል መካሰስ የበዛበት በመሆኑ አስቸጋሪ ነበር። ገበየው በስፖርት ኮሚሽን ተወካይነታቸውና በዋና ተቆጣጣሪነታቸው ስብሰባው መስመር እንዲይዝ ባደረጉት ጥረት ውይይቱ የሰከነ መሰለ። በመጨረሻ ግን አንድ በጉባኤው በኩል ክርክር አስነስቶ በነበረ ጉዳይ አስተራቂ ሐሳብ በማምጣት መፍትሄ እንዲያገኝ ጥረት ተደረገ። ሆኖም ጎራ ለይተው የሚቆራቆሱት ጉባኤተኞች ጉዳዩን ነክሰው ያዙት። ለዚህ ክርክር የመጨረሻ እልባት ለመስጠት የገበየው ውሳኔ ይጠበቅ ነበር። ገበየው መናገር ጀመሩ። ጉባኤው ባንክሮ ያዳምጥ ነበር። ግን ብዙም አልገፉበትም፣ ወዲያውኑ ትንፋሻቸው ቆረጥ አለ። ለጥቂት ሰከንድ ዝም ባሉ። ጉባኤተኛው ውሳኔውን በጉጉት እየጠበቀ በመሆኑ ገበየው ንግግራቸውን እንዲያፈጥኑ ፈልጓል። ገበየው ግን ንግግራቸውን መቀጠል አቃታቸውና በእጃቸው ተደግፈው የነበረው ጠረጴዛ ላይ ባንገታቸው ድፍት አሉ። በዚህ ጊዜ ጉባኤው ተደናቅጦ በሸክም ተረዳድቶ ቶሎ በመኪና ውስጥ አስገባቸውና ወደ ዘውዲቱ ሆስፒታል ወሰዷቸው። ከመኪና ሳይወርዱ ስትሬቸር እንዲመጣ ጠየቁ። ከስትሬቸሩ በፊት ሐኪሞች ወደ መኪናው በፍጥነት ደረሱ። ጉባኤው በገበየው ድንገት መታመም በመደናገጡ ለጥቂት ደቂቃዎች ስብሰባው ተቋረጠ። መድረክ ላይ የነበሩ ሰዎች ስብሰባውን ለመቀጠል እንዲችሉ ተሰብሳቢዎቹን በየወንበሮቻቸው እንዲቀመጡ ማሳሰቢያ ሰጡ። የኤርትራ እግር ኳስ መምሪያ ተወካይ መናገር ሲጀምር የሸዋ መምሪያ አባል ያኛውን ለመቃወም ስነ ስርዓት እያለ በመናገር ላይ ሳለ ገበየሁን ወደ ሆስፒታል የወሰዱት ሰዎች ወደ ስብሰባው አዳራሽ ገቡ። እነዚህ ሰዎች የጉባኤው አባላት በመሆናቸው ወደ የወንበሮቻቸው መሄድ ነበረባቸው። ነገር ግን ወደ መድረኩ ሲጓዙ ተከራካሪዎቹ ወሬያቸውን አቆሙ። ጉባኤውም ጸጥ አለ። ሰዎቹ አንገታቸውን አቀርቅረው እጃቸውን ወደ ኋላ አድርገው ለደቂቃ ዝም አሉ። ከሀያ ደቂቃ በፊት ከዚህ መድረክ ላይ ስብሰባ ሲመሩ ስለነበሩት ሰው ምን መናገር እንዳለባቸው ግራ ተጋቡ። ጉባኤተኛው ሰዎቹን ተናገሩ እንጂ አይነት ባይኑ ይጠይቃቸው ጀመር። ባይናገሩም የተፈጠረውን ሁኔታ ተሰብሳቢው ጠርጥሯል። ገበየው ዘውዲቱ ደርሰው ከመኪና ሳይወርዱ ዶክተሮች አይተው መሞታቸውን አረጋግጠው ነበር። ለጉባኤተኛው መሞታቸው በመነገሩ ስብሰባው ለሌላ ጊዜ ተላለፈ። መናፈሻ ጋር የቀጠሯቸውን ሰዎች አግኝተው ጉዳዩን መቋጨት አልተቻለም። ከጸጋዬ ጀምሮ ሲጣራ የነበረው ጉዳይ ማለቂያው ሳይታወቅ ቀረ። ብዙ መረጃ የነበረው ግን አያሌው እጅ ነው። አያሌው እንደሚለው የኛ ኮሚቴ ያቀረበው መረጃ ለደርግ ቀርቦ ቢሆን ኖሮ ብዙ ታዋቂ ተጫዋቾች በሕይወት አይኖሩም ነበር። በእነሱ ላይ እርምጃ መውሰድ አስፈላጊ መሆኑ የታመነበት ሌሎቹን ስፖርተኞች ለማስፈራራትና እጃቸውን ከፖለቲካ እንዲሰበስቡ ነበር። ወታደራዊውን መንግስት ስጋት ውስጥ የከተቱት ስፖርት ውስጥ የነበሩት ሰዎች ናቸው። በህብረተሰቡ ዘንድ ታዋቂ ስለነበሩና ለኢሃፓ ትልቅ ድምጽ በመሆናቸው ነው። ቆይቼ ሳስበው ምንም እንኳን ውሳኔውን ለማስተላለፍ እጄ ቢኖርበትም ትልቅ ስህተት ነበር። አንዳንዶቹ እርምጃ ሊወሰድባቸው የነበረው በተሳሳተ መረጃ ነበር ይላል። ምዕራፍ 14 የቱርክ ሽሽት። የአብዮት ጠባቂዎቹ አራቱን ሰዎች የሚከታተሏቸው አይመስልም። ነገር ግን በቆረጣ እያዩአቸው በመንደር ውስጥ ወደ ላይና ወደ ታች ይላሉ። አራቱ ሰዎች አንድ ሰፈር ናቸው። መኖሪያቸውም ፊት ለፊትና ኩታ ገጠም ነው። አብዮት ጠባቂዎቹ አራቱን ሰዎች ማናገር ፈለጉ። አንደኛው እንደምን ዋላችሁ አለ። ደህና። ምን ነው ተሰብስባችሁ ቆማችሁ? ጨዋታ ይዘን ነው። ቤት ገብታችሁ አትጫወቱም? እንገባለን። አብዮት ጠባቂዎቹ የሚፈልጉት አራቱ ሰዎች ከአራቱ አንደኛው ነው ታዋቂ ኳስ ተጫዋች ወደ ቤታቸው እንዲገቡ ነው። ጊዜው መሽቶ ላይን ያዝ ብሏል። አራቱ ሰዎች ቶሎ ወደ ቤት አልገቡም። ሰንጋተራ ሆቴል ውስጥ ከረምቦላ ሲጫወቱ ቆይተው ከዚያም እያወሩ ወደ ሰፈራቸው እየመጡ ነው። ቦታው ከቡናና ሻይ መስሪያ ቤት ፊት ለፊት ወደ ውስጥ በሚያስገባው መንገድ 04 በሚባለው ቀበሌ ነው። የተጣደፉትና በፊታቸው ላይ ልዩ ባህሪ የሚታይባቸው አብዮት ጠባቂዎቹ ተመልሰው መጡ። አራቱ ሰዎች ጋር ደረሱ። ከመሃላቸው የሚያውቁትን ስም ጠሩ። መሐመድ አሉ። አቤት። ስፖርተኛ ነህ አይደል? አሁን ጊዮርጊስ አይደል የምትጫወተው? ትክክል። ስፖርተኛ እኮ አያመሽም። ቶሎ ገባለሁ። ብትገባ ጥሩ ነው። ምን አልከኝ? መሽቷል ነው ያልኩህ። መሐመድ አህመድ ይባላል። ብዙዎቹ የጊዮርጊስ ደጋፊዎች ቱርክ በሚል ቅጽል ስም ነው የሚጠሩት። ቱርክ ከ1960ዎቹ ጀምሮ ከሕፃናት ቡድን አንስቶ ለክለቡ ተጫውቷል። በክለቡም ታዋቂ ተጫዋች ነው። በመንደሩ ደግሞ ዝነኛ ነው። ጊዮርጊስ ስለሚጫወት እንደ አምባሳደር ነው በሰፈር የምታየው ይላል። ዛሬ እዚያ ሰፈር ውስጥ አብዮት ጠባቂዎቹ መሐመድን ጨምሮ ሶስቱን ጓደኞቹን በዚህ ሁኔታ ተሰብስበው ማውራታቸውን አልወደዱትም። መሐመድም ቢሆን የሰዎቹ መመላለስ ደስ አላለውም። ላለፉት ጊዜያት ደግሞ እዚሁ ሜክሲኮ አካባቢ የመኢሶንና የኢሃፓ ሰዎች ናቸው እየተባባሉ ይመታቱ ስለነበር ነገሮቹ እነሱ ጋር የደረሰ ይመስለዋል። ግድያ በየቦታው አለ። ጠመንጃ ያነገበውን ሰውዬ ሲያየው አፈሙዙ ላይ ሞት እንዳለ ጠርጥሯል። አንደኛው እንዳውም አቀባብሎ ነው የሚሄደው። የአብዮት ጠባቂዎች በእንዲህ አይነት ሁኔታ በሰፈር ውስጥ መመላለሳቸው የተለመደ ቢሆንም የዛሬው ሁኔታቸው ደስ አላለውም። ሰዎቹ ተቻኩለዋል፣ ደግሞም ተጣድፈዋል። እዚህ ሰፈር ውስጥ የሚፈልጉት ሰው ይኖር ይሆን ብሎ ገመተ። ከጥቂት ሰዓታት በኋላ ሊተኩሱ ይችላሉ። ወደ ቤት እንዲገቡ አስጠንቅቀዋቸዋል። ግቡ ካሉ ቶሎ መግባት ነው፣ ካለበለዚያ ጥሩ ላይመጣ ይችላል። መሐመድ መሳሪያ አይወድም፣ ለጥይት ግን አዲስ አይደለም። አንድ ቀን እንደዚህ ሆነ። ጊዜው 1964 ዓ ም ነው። ጊዮርጊስ እና መቻል ከባድ ጨዋታ አላቸው። መንግስቱ ወርቁ ለመቻል ተከላካይና በረኛ አስቸጋሪ ነው። አንዳንድ የመቻል ደጋፊዎች መንግስቱን እንገልሃለን ብለው ይዝቱበታል። ተጫዋቾቹ ብሉ ናይል ሆቴል ተቀምጠዋል። ቱርክ የተከሰተውን ጉዳይ እንዲህ ያስታውሳል። 12 ሰዓት ሲሆን ነፋስ ለመቀበል ወጣሁ። ተመልሼ ስመጣ የሆኑ ሰዎች ይኸውና እያሉ ጥይት ተኮሱብኝና ወደቅሁ። ሰዎቹም አመለጡ። እኔም በሕክምና ተረፍኩ። ክስ ተጀመረ። ሰዎቹ አልተያዙ፣ ዘራፊዎቹ ናቸው በሚል ተደመደመ። እኔ ከመንግስቱ ወርቁ ጋር ስለምመሳሰል እሱን ያገኙት መስሏቸው ነው የተኮሱብኝ ይላል። ቱርክ ከታፋው ውስጥ ጥይቱ ሳይወጣ ለሰባት ዓመት ኳስ ተጫውቶበታል። ያኔ ሞትን አምልጦታል። ዛሬ ግን እነኛ አብዮት ጠባቂዎች እየተመላለሱ ነው። ምን አስበው ይሆን በሚል ግምት አብረውት ከቆሙት ወዳጆቹ ጋር ተነጋገረ። ሆኖም ከጓደኞቹ አንዱ አንዳንዴ አብዮት ጠባቂዎች ትንሽ ነገር ያከብዳሉ በሚል ለማስጠንቀቂያቸው ትኩረት አልሰጡትም። ትንሽ እዚያ ቆመው አወሩና ቻው ተባብለው በጊዜ ወደ የቤታቸው ገቡ። ማታ ሁሉም ነገር ሰላም ነው። ጥሩ እንቅልፍ ላይ ነበር። መሐመድ ጠዋት ለመምድ መሄድ አለበት። 11 ሰዓት ተኩል ነው የነቃው። እንቅልፍ እያስቸገረው ነው። እንደምንም ተነሳ። ተንጠራራ። አዛጋ ሰውነቱን አፍታታ። የኳስ ትጥቁን ለበሰ። ሁሉም እንደሚያደርገው ባለቤቷን ጉንጫን ስሟት ነው የሚወጣው። ከለመምድ በኋላ ወደ ቤቱ ይመለሳል። አንዳንዴ ወደ ጉዳዮቹ ይሄድና አረፋፍዶ ይመጣል። የዚያን ቀን ጠዋት ባለቤቱ ዛሬ ጉዳይ አለ እንዴ አለችው። ብዙም የለኝም። ቶሎ ትመጣለህ? ምናልባት ፈለግሽኝ እንዴ? አይ ዝም ብዬ ነው። አልቆይም፣ ትሬኒንግ እንደጨረስኩ ወደ ቤት እመጣለሁ። መሐመድ በሩን ከፍቶ ሊወጣ ሲል ጥቂት መቆየት ፈለገ። ደስ ያላለው ነገር አለ። በፊትም ቢሆን አንዳንዴ ይደብረዋል። ምናልባት እንቅልፉ ስላለቀቀው ይሆናል። 12 ሰዓት አልፎ መንጋት ጀምሯል። ዛሬ ማርፈዱ ታውቆታል። ወደ ትሬኒንግ ሲሄድ ምንጊዜም እንደሚያደርገው ዱብ ዱብ እያለ ነው። አሁንም ከበሩ እንደወጣ ዱብ ዱብ አለና መሮጥ ጀመረ። ነገር ግን ዱብ ዱብ እያለ ዱብዳ ወረደበት። የሆነ ሰው ወድቋል። በጥይት ተመቷል። የሞተ ሰው በቅርብ እንደዚህ አይቶ አያውቅም። ወይኔ ጉዴ በማለት ፈዞ ቀረ። ሰውየውን ያውቀዋል። ጎረቤቱ ነው። ማታ አብረው ነበሩ። መሐመድ ይናገራል። ይህ ጓደኛዬ ቤቱ ከኔ ፊት ለፊት ነው። ግንባሩንና ደረቱን ነው በጥይት የመቱት። በወቅቱ አዲስ አበባ በተለይ ሜክሲኮ ለጋርና ጨርቆስ ሊሶ ሌሊት ሲተኮስ ነው ያደረው። ምሽትና ሌሊቱን እረፍት የለውም። ጓደኞችህንና የምታውቃቸውን ሰዎች መሞታቸውን መስማት የተለመደ ነው። ማታ እንደተኛው እኛ ሰፈር የመሳሪያ ተኩስ ሰምቻለሁ። ግን የተለመደ ነው የመሰለኝ። ከመሳሪያ ተኩስ ሌላ ያዘው፣ በዚያ ቅደም፣ እንዳያመልጥህ፣ ተኩስበት የሚለው ነገር ሁሌም ምሽት ላይ እሰማለሁ። በዚህ የተነሳ ማታ አብረን ከነበርነው ጎረቤቴ መሃል ሲገደል የመሳሪያ ድምፅ የሌላ ነው የመሰለኝ ይላል። መሐመድ ሰውየውን እያየው ዱብ ዱብ የሚለውን አቁሞ ደንግጦ በሩጫ ወደ ቤት ተመለሰ። ቤቱን በርግዶ ሲገባ ባለቤቱ ግራ ተጋባች። ባለቤቱ ነፍሰ ጡር ነች። እሷ ወደ ውጭ ወጥታ እንድታይ አልፈለገም። ራሱን ሊያረጋጋ ፈልጓል። ግን እንደደነበረ ሚዳቋ ሆኗል። ባለቤቱ የቱርክን ሁኔታ ስታይ ድንጋጤዋ ጨመረ። መሐመድ ምን ሆነሃል? አለችው። ምንም። ደንግጠሃል? አልደነገጥኩም። ታዲያ ለምን ሮጠህ ገባ? ሮጥኩ እንዴ? በሩን በርግደህ እኮ ነው የገባኸው። ኧረ ቀስ ብዬ ነው። ለማንኛውም ረጋ በል። የተረጋጋው ነኝ፣ ግን አልተረጋጋም። ቤት ውስጥ ሆኖ ወዲህ ወዲያ ይላል። ግራ ገብቶታል። እሱ ሳይረጋጋ ባለቤቱን ማረጋጋት ፈልጓል። የሆነ ነገር ተናገረ። ቁርስ አለ? ልስራልህ? ግን ባልበላ ይሻላል። ከራበህ ልስራልህ? ነገሩ የቁርስ ጉዳይ አይደለም። ደንግጦ ስለገባ ብቻ የሆነ ነገር ማውራት ፈልጓል። የሞተውን ጎረቤቱን ያየበት ሁኔታ አስደንግጦታል። እዚህ ቤት ውስጥ ከቆየ ለሱም ጥሩ አይደለም። ሞት እዚህ አካባቢ ይኖራል። አሁን የመሞቱ ተራ የሱ እንደሆነ ጠርጥሯል። ስለዚህ መሄድ አለበት። ልምምድ ቦታ ሲደርስ ሁሉ ነገር ይስተካከላል። ከባለቤቱ ጋር ተፋጠው ግማሽ ሰዓት ቆየ። ቀልቡን አሰባሰበ። ጊዜው የግርግር ነው። ሰው ይሞታል። ይህም የተለመደ ነው። መይሶን፣ ኢሃፓ፣ ደርግ ተባብለው ጎራ ለይተው ይገዳደላሉ። እሱ የሚያውቃቸው ሰዎች አንዳንዶቹ ፖለቲካ ውስጥ ገብተውበት ሆነ ሳይገቡም ሞተዋል። ስለዚህ ጎረቤቱ መገደሉ ወቅቱ የፈጠረው ሁኔታ ነው። እናም ምንም ነገር እንዳልተፈጠረ ለማስመሰል ራሱን እየረጋጋና ሰው ይሞታል ህይወት ግን መቀጠል አለበት ብሎ ከቤት ወጥቶ ወደ ለምምድ ሄደ። ደገፋ ጠጅ ቤት ዛሬ አርፍዷል። እሱ ሁሉ ጊዜም ቀድሞ ለምምድ በመድረስ ይታወቃል። አሁን ግን መሄጃ አጥቷል። መንገድ ተዘግቶበታል። ቢረፍድም ቶሎ መሄድ አለበት። አሁን ወደ ትሬኒንግ መሄድ ብቻ ሳይሆን ፍራቻውን ለማስወገድ ከአካባቢው መራቅ አለበት። ቀስ ብሎ ከቤት ወጣ። ሬሳው ያውና ቱርክ ብሎ የሚጠቁምበት እስኪመስለው ወደዚያም ሳይ ቀድም ሬሳው የወደቀበትን አቅጣጫ ትቶ በተቃራኒው መንገድ መሄድ ጀመረ። ቶሎ ቶሎ መራመዱን ቀጥሏል። ከሰፈር ባስቸኳይ መውጣት አለበት። እንደተቻኮለ ግን አልሄደም። በፍጥነት ፍሬን ይዞ ቆመ። ሁለተኛው ጎረቤቱ በጥይት ተመቶ ሜዳ ላይ ወድቋል። ደሙ እንደ ጎርፍ ፈሷል። አይኑን ማመን አቃተው። ዞር ዞር ብሎ ተመለከተ። እሱ ላይ የሚተኮስበት ነው የመሰለው። እዚያ አካባቢ መቆም አደጋ ነው። ገዳዮቹ ከመጡ እሱን እንደማይለቁት ገምቷል። ጊዜ ሳያጠፋ አካባቢውን መልቀቅ አለበት። ሁኔታው ፍርሃት ለቀቀበት። መጮህ ፈለገ። ጩኸቱ እርዳታ እንዲደርስለት ነው። ነገር ግን መጮሁ ገዳዮቹን ቢጠራቸውስ? ይሄ ደግሞ ሌላ ጣጣ ነው። ሬሳው ጋር መቆሙ ሊያስጠረጥረው ይችላል። ገዳይ ነው ብለው ቢገሉትስ? ለማንኛውም ከአካባቢው ማምለጥ አለበት። በድንጋጤ ሮጦ ወደ ቤት ሄደ። አሁንም በሩን በርግዶ ገባ። ባለቤቱም ግራ ገባት። መሐመድ ማን ነው የሚያባረርህ? አለችው። ማን አባረረኝ? ታዲያ እንደዚህ ምን ያስሮጥሃል? ሮጥኩ እንዴ? ውጪ ችግር አለ? ሰላም ነው? ምንም የለም። አይመስለኝም። ሰላም ነው አልኩሽ። ወጥቼ ልይ? መሐመድ ሞቶ ነው ቁሞ እሷ ወጥታ የምታየው። ቱርክ ስለ ወቅቱ አስደንጋጭ ሁኔታ ይናገራል። ይህ የማይታመን ነው። እነዚህ ሰዎች ጎረቤቶቼ ናቸው። ከኔ ጋር ነው የሚያመሹት። ማታ አብረን ነበር። አብዮት ጠባቂዎቹ እንደገደሏቸው አወቅኩ። ለካ ማታ ቶሎ ወደ ቤት ግቡ የሚሉት እያወጡ ሊገሉን ነው። ነገሩ በጣም አስፈራኝ። ያን ጊዜ አብዮታዊ እርምጃ የተወሰደባቸው ሰዎች ሬሳቸው እስከ 4 ሰዓት ይቆያል። ሬሳ እስከሚነሳበት ሰዓት ቆይቼ ከዚያ በኋላ መሄድ አለብኝ ብዬ አሰብኩ። በጭንቀት ተወጥሬ ቤት ውስጥ መቀመጥ አልቻለኝም። ስልክ መደወል አሰብኩ። ለማን? የት ብዬ ደውላለሁ? ያለኝ አማራጭ 4 ሰዓት ሲሆን ከዚህ ወጥቼ ሰፈር ቀይሬ መደበቅ ነው። በዚህ ሁኔታ ወደ ለመመት ይሄድ አልችልም። ሄጄስ ምን አደርጋለሁ? 4 ሰዓት ሲሆን በቤቱ ጀርባ አቋርጬ ወጣሁ። በደገፉ ጠጅ ቤት በኩል አሳብሬ ብሄድ ይህን ሰፈር ባስቸኳይ እለቃለሁ ይላል። መሐመድ እንዳቀደውም ፈጠን ብሎ ከቤት ወጣ። አቋራጩን መንገድ አገኘው። ተጓዘ። የተለመደ ሰፈሩን ለቆ ዋናው አስፋልት ይደርስና ታክሲ ይዞ እልም ነው። በፍጥነት ጠጅ ቤቱን አለፈ። ግን ድንገት ቆመ። ያየውን ማመን አቃተው። ሶስተኛው ሰው ወድቆ አገኘው። ዓለም 9 ሆነች። ይሄኛው ደረቱ በጥይት ወንፊት ሆኗል። መነጽሩን እንዳደረገ ነው የተንጋለለው። መሐመድ እንዳየው 1-2 ጊዜ ወደ ኋላ ተራመደ። ግን ከዚያ በላይ መሄድ አልቻለም። ከሆነ አቅጣጫ የጥይት ሩምታ ተተኩሶበት በደረቱ ወይም በአፍጢሙ እንደሚደፋ ገምቷል። ማታ ሰፈር ቆመው ሲያወሩ ከነበሩት ጓደኛሞች ውስጥ አብዮት ጠባቂ ወደ ቤት እንዲገቡ ማስጠንቀቂያ ከሰጣቸው 4 ሰዎች ውስጥ 3 ተገለዋል። የቀረው መሐመድ ነው። መሐመድ በውስጡ ኑ ግደሉኝ አለ። ግን የቆመው ከአስከሬኑ ፊት ለፊት ነው። መናገር ሆነ መራመድም አቃተው። ደንዝዟል። ሰውየውን ሲያይ ሰማይና ምድሩ ዞሮበታል። አስከሬን ፊት ሆኖ ብዙ ነገር አሰበ። ሐሳቡ በሚያነሳቸው ጥያቄዎች መልስ የለው። ድንገት ነቃ። ከዚህ አካባቢ መሰወር አለበት። ሶስተኛውን አስከሬን አይቶ ወደ ቤቱ ከተመለሰ በኋላ ለሚስቱ ሁሉን ነገር ነገራትና ይምጡ እኔ ነኝ የቀረሁት ይግደሉኝ አለ። ያን ጊዜ ሬሳ እስከ 4 ሰዓት ይቆያል። እስከዚያን ተደብቆ መቆየት ፈለገ። ሬሳው ከተነሳ በኋላ የባለቤቱ ዘመዶች ቤት ሄዶ ለማደር ወሰነ። ስልክ ደወሉ። ነገር ግን እነሱ ቤት ከቀየርክ ታስጠረጥራለህ በሚል ተቃወሙ። እንቅልፍ እንደሌለው ነገራቸው። እዛው ቤት ሁንና እኛ እያጫወትን ታድራለህ አሉት። ለጥቂት ጊዜ እንደዚህ ቢሆንም ሁኔታው ግን አልተመቸውም። ማምለጥ አለበት። ካላመለጠ የእርሱ ነፍስ ታመልጣለች። እዚህ ሰፈር ከቆየ ሟች ነው። ስለዚህ ከሰፈሩ መልቀቅ አለበት። ከሰፈሩ ብቻ ሳይሆን ከከተማው መውጣት ፈለገ። ከከተማው ቢወጣም ሊደርሱበት ይችላሉ። ስለዚህ እነሱ ወደማይገኙበት ቦታ መሄድ ፈለገ። እናም ከሀገር መውጣት ወሰነ። ኢሚግሬሽን ሄዶ ፓስፖርት መጠየቅ ይኖርበታል። ራሱን ቀይሮ ከሰፈሩ ወጣና ወደዚያ አመራ። መጀመሪያ የፈለገው መዋሸት ነው። ይኸውም ስራ የለኝም ተረጂ ነኝ በማለት ነበር። እዛ ያሉት ሰዎች ለካ ኳስ ሜዳ የሚገቡ ነበሩና ገና ሲያዩት ቱርክ ቱርክ ማለት ጀመሩ። ያን ጊዜ መዋሸት እንደማይችል አወቀ። የውጭ ዜጋ ስለሆንኩ ፓስፖርት መውሰድ ፈልጌ ነው ብሎ ነገራቸው። እነሱም አንተን ማን ይነካሃል? ፓስፖርትም አያስፈልግህም ብለው በመንገር ችላ አሉት። እሱም አጥብቆ ጠየቃቸው። ችግሩን ግን አልነገራቸውም። የደረሰበትን ሁኔታ ቢያወራላቸው ሌላ ነገር ሊያስቡና የባሰ ሊያጠብቁብኝ ይችላል የሚል ፍራቻ ነበረበት። ስለ ኳስ ሲያወሩት ደስተኛ አልነበረም። በፊት ቢሆን የኳስ ወሬ በተለይ ስለ ጊዮርጊስ ቡድን አውርቶ አይጠግብም። አሁን ግን በደረሰበት ሁኔታ ኳስ ጠላ። የኳስ ወሬ መረረው። እሱም የሚፈልገው ከሀገር ወጥቶ መሄድ ነው። ወደ ሰፈሩ ሳይመለስ ተደብቆ ሊጨርስ ፈለገ። ገዳዮች ካገኙት እንደማይለቁት አውቋል። አሁን ዋናው ያስቸገረውና እንቅፋት የሆነበት የዜግነቱ ጉዳይ ነው።
ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።